የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
የለሞይ መውደዱ ለግሶ አባቴ ለኔስ አባቴዬ ዋሴ ጠበቃዬ ዜማ ጉርጉሮዬ እርሴ ሙዚቃዬ ይወቴ ቀንቴን መሐሊስ ጠያሼ እንደናት አኩራሼ እንደ አባት አልባሼ
የመቄዶንያ አባት ለቢንያም ይህን ዘፈን ለቢንያም ደዲኬት አድርጌያለሁ። ቢንያም
መልካም አባት ያለው አባ ብዬ ልጁን የሚያስጠራ አባ ብዬ ቢሞትም ይኖራል አባ ብዬ ስሙ እንደ ተፈራ አባ ብዬ ብትሸኝም ላንዴ አባ ብዬ አካል ፈራርሶ አባ ብዬ አለ በኔነት አባብዬ ስም ስጋ ለብሶ አባብዬ አባት የስም ጌጥ ነው ልጁን የሚያኮራ ከመቃብር በላይ እንዲኖር ሲያበራ ልጅ ናስራ ነው ስምን የሚያስጠራ አባቴ ይኖር አባብዬ ዋሴ ጠበቃዬ ዜማ ጉርጉሮዬ እርሴ ሙዚቃዬ አባብዬ ጌጤ መድመቂያዬ ጥራ ከለላዬ ማረፊያ ዋርካዬ ባኖር አባብዬ ሙያህን ተክቼ አባብዬ እቀበልሃለሁ አባብዬ እጆቼን ዘርግቼ አባብዬ ቃልህ ባልፈጽም አባብዬ አጽምህ ፈድብኝ አባብዬ የሙያህ ቃል ኪዳን አባብዬ አደራለብኝ አባብዬ እኔስ አባብዬ አባብዬ እኔስ አባብዬ
አመሰግናለሁ። መልካም በዓል።
ይሰማኛል?
ኦኬ፣ ጥሩ። ኦኬ፣
ጤና ይስጥልኝ አድማጮቻችን፣ እንደምን ሰምታችኋል? ዛሬ ስልክ ከእንት ካደረገ በጣም ትልቅ ነገር ቀኑ ሰኔ 11 ቀን 2014 ዓ.ም ለሳምንታዊ ዝግጅታችን ጀምረናል። እንደተለመደው አተታችንና የወቅታዊ ሀገራችን ሁኔታ እንቀኝበታለን። ይስማል አሸናፊ አይደል?
አይ ይስማል።
አዎ፣ ዛሬ እነዛ ሌቦቹ ሳይገቡበት አልቀሩም ስልኩ ላይና ደጋግሜ ደውዬልህም ሙዚቃን በመሃል ያጫውቱብሃል እነሱ ሌቦቹ ሲገቡ ነው እንደዛ የሚሆነው። ለማንኛቸውም እንዳይቋረጥ እየጸለይን ፕሮግራማችንን ጀምራለን። በመጀመሪያ ለመላው አድማጮቻችን አባቶች እንኳን ለአባቶች ቀን በደህና አደረሳችሁ። ነገ የአባቶች ቀን ይከበራል አሜሪካን ሀገር። እኛ የአባቶችን እናቶችን ቀን እናከብራለን። እንደኛነትኛን ጋር የኛን የጋዜጠኞችን ቀን ምን ይከበራል መሰለኝ። ለማንኛቸውም እንኳን አደረሳችሁ ለማለት እንፈልጋለንና እንኳን ደስ ያላችሁ። ይሄ ለአባቶች ለወላጆ ለወለዱት ብቻ ሳይሆን ሳይወልዱ የሚያሳድጓሉ ልክ እንደ እናቶች ተጨንቀው ተቸግረው አምጥቶ የሚያሳድጉ አባቶች አሉ። ጥሩ ጥሩ አጎቶች አሉ። ጥሩ ጥሩ ታላቅ ወንድሞች አሉ፣ ጎረቤቶች አሉ። እነዚህ እንደ አባት ሆነው እንደ አባት የአባትን ቦታ በመውሰድ በምትካቸው በተለያየ ምክንያት አባት ባይኖርም እንደ አባት ሆነው የሚያሳድጓቸው አሉና ለእነሱ ሁሉ መልካም ቀን እንመኛለን። ወደ ፕሮግራማችን ወደ ዝግጅታችን ነው የምናገባው። እንግዲህ የኢትዮጵያ ሁኔታ ከቀን ተቀን በምናወራው መጠን ነገሮች እየተወላሸው የመጡ ሰላምና መረጋጋት ኦሮሚያ ክልል ውስጥ በአራቱም የወለጋ ዞኖች በምዕራብ ሸዋ፣ ደቡብ ምዕራብ ሸዋ የኦሮሞ ነጻነት ከባድ ውጊያ እያካሄደ ነው። በወለጋ ዞኖች አምስት መንገዶች ተቋርጧልም ተብሏል። ይህ የመንግስት ሸኔን ስጋት በማይሆንበት ደረጃ ደምስሻለሁ በሚል ከተገለጹ አኳያ እንዴት ይታያል ነው። ከዛ ባሻገር ግን በጣም ዘግናኝ የሆኑ ቪዲዮዎች ትላንትና የተለቀቃለ። እኛ በተለይ እዚህ ሬዲዮ ላይ ከሌን ከከሌ ሳይነጥል ሰላማዊ ዜጋ ላይ የሚደረጉ ግድያዎችን ተቃውሙናል፣ እንቃወማለን። ከኦርቶዶክሶች መገደል መታረድ፣ ከእስላሞች መገደል፣ በአማራዎች ላይ በየቦታው የሚደረጉ ግድያዎች፣ በትግራይ ላይ በተለያዩ ቦታ ላይ የሚደረጉ ግድያዎች፣ ሁሉንም በየመልኩ ባገኘነው አጋጣሚ ሰላማዊ ሰው ላይ የሚደረጉትን ጥቃቶች ስንሰነዝር ስንቃወም ቆይተናል። አሁንም እንቃወማለን። ከአመታት ባለፉት 2-3 አመት በአጣያ አካባቢ ይደረጉ የነበሮቹ መንግስትን ያካተተ ነው በሚባል መልኩ ሰላማዊ ዜጎች ሲገደሉ ተቃውሞናል። አሁን ትላንትና ተለቀቀ የተባለውና ዛሬ ኤክስፐርቶች አዋቂዎች ቀንና ቦታውን የጠቆሙበት ቦታ አጣየ ነው። ግድያው የተፈጸመባቸው የኦሮሞ ወጣቶች ናቸው። ጥቃቱን ፈጻሚዎች የአማራ ሚሊሻና የአማራ ፋኖ ናቸው። በሚያሳፍር ሁኔታ ደግሞ ትልቅ ክብር ያለውን ስም ሚኒሊክ የሚባለውን ስም በሻሽ መልክ ጭንቅላታቸው ላይ ያጠነጠኑ ናቸው። አሳፋሪዎች ማለት እንደነዚህ አይነቶች ናቸው። ሚኒሊክን ስም ይዞ እንደዚህ ገዳይ መሆን ያሳፍራል። እንደ ኢትዮጵያው ያሳፍራል። በተለይ ደግሞ እንደ አማራ በጣም ያሳፍራል። ይሄ የሚኒሊክ ፋኖ የተባለው ጭካኔን የተሞላበት ግድያ መፈጸም አለብ ተብሎ ተልእኮ የተሰጠው በእና እንዳርካቸው ጽጌ በእነ ታማኝ በየነ በእነ ጀነራል ማናቸው እኛ አዲስ አበባ ያሉት ስማቸው ጨመዳ በስ በነሱ ካሳይ ጨመዳ በነሱ ትዛዝ የተኮለኮለና የሰለጠነ የተመረመ ነበር። ጊዜው በዲሰምበር አካባቢ ነው የነበረው። ያ የመጨረሻው አው ይዛና አው ይዛና አካባቢ ተደረገ ነው። ያ ጦርነቱ እየተቃለነሰ እየተቃለለ መጥቶ የትግራይ ሰራዊት የለቀቀበት ጊዜ ነው። የአማራ ሚሊሻ የመንግስት ሰራዊት ቦታውን የተቆጣጠረበት ጊዜ ነበርና እንደዚህ አይነቱ ግፍ ሲሰራ መንግስት ቁጭ ብሎ አይቷል። ትክክል አይደለም። ግፍ ተሰራብን ይያልን እንደገና ደግሞ ግፍ ሰሪዎች ስንሆንና ግፈኞችን ለመናገር ካልሞከረን የነገቱን ኢትዮጵያ እያፈረስናት ያን ያለችውና እየፈረሰ ነው። ይሄን ለመጠቆም ያለነው እኔ ትላንትና ስመለከተው ሲኒማም አንዳንድ ጊዜ ኢትዮጵያው የሚወጡት እንትሮች የጭካናቸው ብዛት የጭካኞቹ ብዛትና ጭካኔውን ስመለከተው እኔ ማቃት ኢትዮጵያ በጭራሽ አልሆንም ማለች። ይሄ ደግሞ ባለፉት 4 አመት ጠቅላይ ሚኒስትሩ ከመጡ በኋላ የተደረጉ ናቸው። ጠቅላይ ሚኒስትሩም ዋዛ ሰው አይደሉም። ያዋዙ የሳቁ ያሳሳቁ ጥላቻን የሚመነዝሩ ጥላቻን የሚሰብኩም ጠቅላይ ሚኒስትር ናቸውና የከላይ ስከታች ድረስ ያለው ጥንቃቄ መደረግ ነበረበት። አልተደረገም። የሰው ህይወት እየጠፋ ነው። የሰላማዊ ዜጎች ህይወት እየጠፋ ነው። ይህንን መረገም መኮነን ያለበት ነው። አንተ ምትለኝ ካለ ይህን የምትለውን በልና ከዛ ወደ ቀደም ብዬ እንደተናገርኩት በዚህ ቦሮማና ቦሮሞ አካባቢ ያለውን ነገር ትነግረናል።
እሺ። አይቼዋለሁኝ። አንተ እንዳልከው ፊልም ነው የሚመስለው አለባበሳቸው፣ ጭንቅላታቸው ላይ ያለው ነገር እና ሰው ከመኪና ላይ እየወረደ ነፍስ ይዞት አልወርድ የሚለውን በቀረባ እየተመጣ ምንድነው መጀመሪያ የውሸት ነገር ምንድነው? ግራ ነው የምትጋባው። ለማመን የሚያስቸግር ሁለት መሆኑን ካወቅኩ በኋላ መቼም የሞተ ሞቷል፣ አይመለስም። ለቀሪዎቹ ጥሎብን የሚያልፈው ነገር አስፈል ያውኑ የብሔር ገጽታ በታሪክ ውስጥ የምናነሳቸው ቁሾች አሉ። ታሪክ ውስጥ ተፈጸመ የሚል አሁን እውነት ነው ውሸት ነው ቢለው ውስጥ ለመግባት የምንፈልገው በዚህ ዘመን በከሌ እንደዚህ ከሌ እንደዚህ ተገለን እንዲሆነን የሚባሉ የታሪክ ቁሾ ጠባሳዎች እንዲሽሩ እየተመኘን እንደው ጥሩ መግባባን ሀገራዊ መግባባት የሚፈጥር ሁኔታና መንግስት መጥቶ በተግባባን በንበበት ጊዜ ሌላ ቁስል ትልቅ ቁስል የሚፈጥር ነገር ነውና አብሮ ሊያኗኑር የማይችል አብሮ መኖራችንን ፈተና ላይ ይችላል የሚጥል የታሪክ በታሪክ የምንወቃቀ አድርጎ ነው የሚቀጥለው። በዚህ አይነት ሁኔታ ደግሞ የሀገር አንድነት ከባድ ነው። መተማመን ያለበት በኩልነት ላይ የተመሰረተ አንድነት የሚባለው ነገር እንደ ሰማይ እየራቀ ይሄዳል እና ለሞቱስ ብቻ አይደለም ያዘው ለቀሪዎቹ ለምንቀጥለው ለልጆቻችንም ጭምር አለ እና በቃ ይሄን የሰማኝ
በጣም በጣም የሚያሳዝን ነው። ምን እንታረጋለሁ? ይቃ ለቀሪዎቻችን ለልጆቻችን ያልከው ነገር እኔ ኢትዮጵያ አንድ ነች ኢትዮጵያ እኔ ተቀላይ እኔ የተቀላይ ሚኒስትሩ መፍረስን ምን አመጣው የከዛሬ 2 አመት በፊት ስናገር ነበር። ቦቱ በገቡ ቁጥር እሳቸውም ጓደኞቻቸውም ማጃቢዎቻቸውም አትፈርስ ማትፈርስ መጀመሪያ አትፈርስ መፍረስ ማን አመጣው ነው ጥያቄ መሆን ያለበት። ያፈረሰ አትፈርስም ብለህ ብትለኝ የመታው የመታ የደበደብ ኮናንተን እየቀጠቀጥኩ ይያለው አልመታህም ትለኛል እንዴ? ለምን ትመተኛል? ምን እንዴ ምን አደረኩ አይነን ነገርውና እኔ ነገሮች ሙሉ እየተበላሹ የመጡበት ጊዜ ሆናል። ለማንኛቸው እንግዲህ ይሄን ያየነውና ትክክል እንዳልሆነ ለመግለጽ ነው። ስንቱን ተናግረን እንችላለን። ይሄኛው ግን አይኑን አፍጦ ሲመጣ ዝም ብዬ ማለፍ አልችልም። ብዙ ነገሮች የሚተለፈን ነው ግን ማለፍ አንችልም። ሲወደ ወደ ኦሮሚያ ክልል ንግባ። የአገሪቱ ሰላምና መረጋጋት ይሄ ሶስት ወር ከሁለት ወር ፊት የሆነውን ነው የምናወራው። ግን እስቲ በተጨባጭ አሁን ያለውን ትላንት ዛሬ ከትላንት ወዲያ ካለፈው ሰኞ ጀምሮ ያለውን ነገር እስቲ ቃኘት አድርግልንና አደጋው የቱን ያህል ነው? እነዚህስ በኦሮሚያ ክልል ያሉት ግጭቶች ያላነሳ ነው። በጋምቤላ በኩልም አለ ያ አንዱን ሰው ከበው የፊጥኛ ስረው ሲረሽኑት እንዴት ነው? ድሮ ልጆች ሆነን አንድ ቦታ ሄደን አድቬንቸር ብለ ወይ ዛፍ ስንወጣ ወይ ዛፍ ስንወርድ ወይ ውሃ ዋና ውስጥ ገብተን ስንንቦራጨቅ ነው ፎቶግራፍ እንነሳ። ሰው ስንገል እንዴ አይት ስትገላት ጋር ፎቶግራፍ አተናን እንነሳም። ይሄ ማይገባኝ እንኳን የሰው ህይወት ይቀርና የሰው ህይወት ግን በጣም የረከሰበት ሀገር እየሆነ መጥቷል። የጋምቤላውንም ጨምርና እሺ ምንድን ነው ተጨባጭ ያለና አሁን ሁኔታችን?
ከሰላምና መረጋጋት እንነሳ።
አዎ
እንግዲህ አገሪቷ ባለፉት 4 አመታት አላረፈችም። አሁን ባለፉት 19 ወራት ያለውን የትግራይ ትልቁ ዓለም አቀፍ ትኩረት እንዲሳቦስ ስለሆነ እናስባለን እንጂ ኦሮሚያ፣ ሻንጉል፣ የደቡብ ክልል ስለዚህ ቦንሶ ደራሼ ምናምን አካባቢ ምንም ሰላም ኖሯ እንደተፈናቀሉ ነው። በሺዎች የሚቆጠሩ የተፈናቀሉበት ቦታ እንደተሰቡ ነው። ሰዎች ይገደላሉ፣ ችቶች አሉ፣ አካላት ይገደላሉ፣ ሰላማዊ ሰው ይገደላል። እንደዚህ ነው እስካሁን የኖር ነው። እዚህ አዲስ አበባ ዙሪያ ቡራዩ አካባቢ የተፈጸመውን ገና ጠቅላይ ሚኒስትሩ ወደ ኃላፊነት እንደመጡ የ2011 መጀመሪያ ያለ መስከረም ከሱ ጀምርና ምንም አላረፍም። ከጊዜ ወደ ጊዜ እየቀነሰ ይመጣል ሳይሆን ትሬንዱን ስታየው ያን ጊዜ የአብዮት የለውጥ ወቅት ነው፣ የበፊቱ ሃንጎቨር ነው ልትል ትችላለህ። ግን ከጊዜ ወደ ጊዜ ትሬንዱን ስታየው ግን እየቀነሰ ሳይሆን እየሰራ መፍትሄው የሚታይ ሳይሆን የማይታይ የተወሳሰበ እየሆነ ነው የሚሄደው እና በቀላሉ በጸጥታ ኃይል ልታበርደው ልታቆመው የምትችለው ሳይሆን አገር ሊያፈርስ ወደሚችል ደረጃ የሚሄድ እየሆነ የሰፋ የተወሳሰበ እየጨመረ የመጣ ነው። እንግዲህ አሁን የሰሞኑን ዛልከኝ ሰሞኑን ትልቁ አሁን በግጭት ደረጃ ትልቅ ዜና ሊሆን የሚችል ግጭት ያለው ኦሮሚያ ውስጥ ነው። እንግዲህ ከሁለት ወር በፊት ገደማ ይመስለኛል አሁን ሁለት ወር ሊሆን ነው የኦሮሚያ ክልላዊ መንግስት ነው የተናገረው። በአንድ ወር ውስጥ ራሳቸው ሽመልስም ናቸው የተናገሩት የክልል ርዕሰ መስተዳድር በአንድ ወር ውስጥ ኤሽን የምትሉት ነገር እናጠፋዋለን ያሉ። አንድ ወር አለፈ አልጠፋም። ኳል ይጠፋ በዛ ይጠፋበታል በተባለበት ወር ውስጥ ባለፈውም ባለፉት ሁለት ሳምንታት አድርጌላለሁ ድሮ ያልታየባቸውን አካባቢዎች ለመቆጣጠር ነው እየሰፋ ነው። እና እንግዲህ ባለፈው ሳምንት ደግሞ አን ሰራዊቱ ከጋምቤላ ነጻዎች ግንባር ጋር ትምረት ከፈጠሩ ቆይቷል። ወደዚህ ትምረት ከፈጠሩ ጥሩ የሁለቱ መተላ እየተበቀ ነው። የኦነግ የኦሮሞ ነጻነት ሰራዊት በስፋት ትልቁ አቅሙ ያለው እና እንደ ቤዙ የሚያየው የቄለም ወለጋ እና ምዕራብ ወለጋ አካባቢዎች በዛ በኢሉ አባጎር በግድሌ በኩል አቋርጠ ከጋምቤላ ጋር ስለሚዋሰን ቅርብ ለቅርብ ስለሆኑ በሱዳን በኩልም ሊገናኙ ስለሚችሉ ህብረታቸው የጠነከረ ነው እና የሰራዊት ሁሉ አሰልጥኖለታል። ኦጋዴን ነጻነት ግንባር የምረቃ ስነ ስርዓቱ ላይ ጃልመሮ ራሱ ተገኝቶ ነበር፣ ንግግር አድርጓል። እንደውም የዚህ የጋምቤላ ነጻ አውጪ ግንባሩ ተወካይ በእንግሊዝኛ ሁሉ ነበር ንግግር ያደረገው አስታውሳለሁ። እንግዲህ ያ ጥምረት መሰረት በማድረግ ኦፕሬሽን ጋምቤላ ከተማ ላይ ተፈጽሟል። እንግዲህ ጋምቤላ ከተማ ላይ ከባድ በሁሉም ወገን ከባድ ጉዳት የደረሰው ባንክ ዘረፋም ተፈጽሟል። ከዚሁ ሳትወጣ በዛው ኦነግ በሚንቀሳቀስበት ምዕራብ ወለጋ ውስጥ ከጊምቢ ጀምረህ እንግዲህ ነጆን ይዘህ ማለት ነው ወደ አሶሳም የሚሄደው መንገድ ወደ ቄለም ወለጋም የሚሄደው መንገድ ከዛ ከጊምቢ ወደ ነቀምቴ የሚሄደው መንገድ ከነቀምቴ ወደ በባኮ ወደ አምቦ የምትመጣበት እነዚህን መንገዶች በሙሉ ተቆጣጠረ። መንገድ ላይ መታወቂያ እያየ የሚያሳልፈው እንግዲህ ማንን ነው የሚያሳልፈው አልታወቅም፣ ግን አይቻለሁኝ የተለቀቁ ቪዲዮዎች ወረጋኙ ማፊዳ እያለ ወረቀት መታወቂያ ወረቀት አሳይ እየተባለ በዚህ ደረጃ ቦታዎችን ተቆጣጥሯል። ያ ብቻ አይደለም፣ ደቡብ ምዕራብ ሸዋ ማለት ዋና ከተማ ወሊሶ የሆነው ማለት ነው። በእሱ ከአምቦ ወደ ወሊሶ በሚወስደው መንገድ ላይ ወንቂ የምትባል ከተማ አለች። ወሊሶ በጣም ቅርብ ነች። እዛ ያችን ከተማም ተቆጣጥሮ በዛ በኩል ሙሉ በሙሉ እንቅስቃሴ አቁሞ ነበር። ሰዎችን የመንግስት ሰዎች ይመስሉኛል፣ የታገቱ ሰዎች አሉ የሚባል ጭምጭምታ ሰምተናል። ከዚህ ባለፈ ጉጂ አካባቢ እንደዚሁ ከባድ ውጊያዎች አሉ። ውጊያው አሁንም እንደቀጠለ ነው። በተለይ የምዕራብ ሸዋው ትላንትናም ከባድ ውጊያዎች እየተደረጉ እንደነበረ ነው የሚሰማው። እንግዲህ የዚህ የትላንት ጀምሮ ሲካሄድ የነበረው ከባድ ውጊያ ውጤት ገና አልተሰማም። ኦሮሚያ በዚህ ሁኔታ ላይ ነው ያለችው። እንግዲህ ቀደም ሲል ካነሳሁት ከጋምቤላው የኦሮሞ ነጻነት ሰራዊት እና የጋምቤላ ነጻነት ግንባር የጋራ ኦፕሬሽን ጋር በተያያዘ እንግዲህ በመንግስት በኩል በክልሉም በፌዴራል ፖሊስም በኩል ያው አባረነዋል፣ ከፍተኛ ጉዳት ደርሶበት ተመልሷል የሚል ነገር ነው የሚናገሩት። በተለይ በኦነግ በኩል ቃል አቀባዩ ወደ አተርቤን የለጠፈው ነበረ፣ ትዊተር ገጹ ላይ ያጋራው መልዕክት ነበረ። ዘመቻው አሁን አሳክቶ ነው ሪትሪት ያደረግ ነው ያለው። መሳሪያዎች ማርከናል፣ በርካታ መሳሪያ ተማርኳል። ከዛ ውጪ ከክልሉ ልዩ ኃይል ከጋምቤላ ክልል ልዩ ኃይል በርካቶች የጋምቤላ ነጻነት ግንባርን ተቀላቅለዋል በዚህ አጋጣሚ። ስለዚህ ስኬታማ ነበር ብሏል። ግን ከባድ ሰብአዊ ኪሳራ እንደደረሰ ምንም ጥርጥር የለውም። ከዚህ ጋር በተያያዘ እንግዲህ ትልቁ የኛ ሀገር ግጭት የለየለት ነገር ነው። የሚዋጉ ኃይሎች አሉ፣ ወይ ወደ ነው የምትገባበት። ስለዚያ ሰላማዊ ሰው ከሆንክ መሸሽ የምትችል ከሆነ ትሸሻለህ። ኦፍኮርስ ተባራሪ ሊገል ይችላል። ከቤት አትወጣም፣ አካባቢ ለቀህ መሰደዳለህ ምናምን አንድ ነገር ነው። ተፋላሚ ስትሆን ግን ወደ ገባበት። አሁን እዚህ ፍልሚያ ውስጥ በቀጥታ የሌሉ ሰዎች ተፋላሚ ወገን ከላይ የሚባል ነው፣ አንተ በብሔር ስትቆጠር የዚህኛው ነህ ስለሆንክ የዚህ ይባላ እንዲ መጽሐፍ ታስታውሳለህ። ምናልባት በእናንተ ጊዜ መማሪያም የነበረ ይመስለኛል።
የትኛው
ድርዛኛ የሚል አንድ አርቲክል የትኛው መጽሐፍ ላይ ነው? ብዙ ነበሩ በእናንተ ጊዜ። መማሪያ መጽሐፎቹ አዎ
ታሪክ
ባጭሩ ስንዝሮ ምናምን ያካያሉ
አዎ እንዴ ታሪክና ምሳሌ አንድ ምዕራፍ አንድ ምዕራፍ ሁለት ምዕራፍ ሶስት የሚባል
ፍርደገም ድላኛ የሚላለ ዘና ያሉ ተሰጡ የፍርደገም ድላኛ ውሳኔዎች አሉ ብዙዎቹ አሁንም ሁሉንም አላስታውስም ለኪ ሳይነስ ነው የሚሆነው እዛ ጋር ኦሮሞ የሚባል ቡድን መጥቶ ስለመጣ አንተ ደግሞ ትቆጠር ኦሮሞ ስለሆነ ተብሎ ኦሮሚያም ኖሮም ማያቅ እዛው ጋምቤላ ተወልዶ ያደገን ሰው ቶ ተመግደል ከያዝከው በኋላ እውነት ግንኙነት ካለው ፍርድ ቤት ታቀርበዋለህ ህግ አለ ይሄ ቡድን አሸባሪ የተባለ ነው አሸባሪን በመደገፍ በመተባበር መረጃ በመስጠት ብለህ ልትከሰው ትችላለህ ፍርድ የሚሰጠውን ውሳኔ ይሰጠዋል ይሄ እያለ የፍተኛ ሰው አደባባይ መግደል ተገዳዩ ጥፋት እንኳን ቢኖረው ትልቁ ጥፋት ይህንን ከፍርድ ውጭ የገደለው ሰው ነው። እንግዲህ በቪዲዮ የተዘዋወረውን አንድ ነው ያየነው ግን በርካቶች ናቸው በዚህ ሁኔታ የተገደሉ ሰው የሚባለው። እንግዲህ ጋምቤላ ከተማ ውስጥ ብዙ የኦሮሞ ተወላጆች ነው ያሉት። ታውቃለህ በፊት ጋምቤላ የኢሉ አባቦር ጠቅላይ ግዛት የሚባለው ውስጥ ነበር። አንድ ጠቅላይ ግዛት ስለሆኑ እንግዲህ ከጋምቤላው ጋር ስታየው ትንሽ ለስልጣኔውም ለመንግስት አስተዳደሩም ቀረብ የሚለው ኦሮሞ ስለሆነ ለንግድም በመንግስት ስራም በምናምንም ብዙ በተለይ ከተማው የጋምቤላ ከተማ በርካታ ኦሮሞዎች ነው የሚኖሩት። ኦሮሚኛም ይነገራል ጋምቤላዎችም ብዙዎቹ ይነገራሉ። በተለይ ወደዚህ ወደ መጀንገር ከጋምቤላ ጋር የሚዋሰን ያሉበት አካባቢ እኩል ቋንቋ ነው የሚናገሩት። እንደውም ብዙዎቹ ከአማርኛ ኦሮሚኛ ቢነገር ጋምቤላ ውስጥ የተሻለ ህዝቡ ይግባባበታል እስኪባል ድረስ እና ብዙ ኦሮሞዎች ነው ያሉት። ብዙ አራስ ተደርገዋል የተባሉ ከተማ ውስጥ በንግድ ስራ ላይ የሚተዳደሩ ንብረታቸው እንደወደመባቸው ሁሉ የሚነገር አለ። ይሄ ደግሞ በጣም አሳዛኝ ነው። እንግዲህ አንድ ይህንን የሚያደርገው ተፋላሚም ሆነ ጫካ ያለው ወገን ቢሆን በጫካ ህግ ስለሚተዳደር ምናልባት እንደ ሁኔታው የሽፍትነትን ባህሪ ሊኖረው ስለሚችል ያጋጥማል። በመንግስት ሲደረግም ትርጉሙ ሌላ ነው። አስፈሪ ነው በጣም። ምክንያቱም እኔ የኦሮሞ ነጻነት ሰራዊት እንደማንኛውም ሰው በዜና በስም ነው ማለት አላውቀውም። ምንም ግንኙነት የለኝም አላማውም አይገባኝም ምን እንደሆነ። ዛልባት የምንቀራው ኦሮሞ ኦሮሞ ቢለውን ነገር ብቻ ነው። መጥቶ አዲስ አበባ ላይ አንድ ነገር ስላደረገ ወይም ምን የምኖርበት አካባቢ አንድ ነገር ስላደረገ የታባትን ካቀመስ ብባል ምንድን ነው እሱ ምን አይነት አስፈሪ ነገር ነው። እና ይሄ ነው የሆነው። ዘግናኝ ነው
በመሰረቱ
በጣም መጀመሪያ ላይ በመግቢያ ላይ እናነሳ ነው የዚህ አይነት ግድያ በኢትዮጵያ ውስጥ ከፍርድ ውጪ ግድያ ማለት አሁን በደርግም ጊዜ እንግዲህ በይፋ ሲደረግ የነበረው በሰው የነጻ ግድያ ተብሎ መንገድ ላይ የተደረገው 69 መጨረሻ እና 69 በኋላ 69 አጋማሽ በኋላ እስከ 70 ሚያዝያ ግንቦት አካባቢ ድረስ ይመስለኛል። ከዛ በኋላ አንደኛ ፊት ለፊት ተዘርጎ ሊሆን ይችላል የሽብሩ ቀጥሎ ሊሆን ይችላል ፊት ለፊት አይደረግም። ሰዎች ያለ ፍርድ ቤት ትዕዛዝ ይገደላሉ ግን ሜዳ ላይ ሲገደሉ አይታይም። አሁን ወደ ኋላ ሄደ በመንግስትም በሌላኛውም ወገን ሻሸመኔ ላይ ጃዋር ሄደ ጊዜ ተዘግዞ ከተገደለው ጀምረ አማራ ክልል ውስጥ ለምርምር ሄዱ ሰዎች ለሌላ ጉዳይ ሄዱ ቤተ ክርስቲያን ውስጥ የተጠለሉ ሰዎች በድንጋይ ተወግሮ መገደል ምን ቁጥር አለው?
ይሄ ነው ብለህ የምትለው በየቦታው ነው
የተለመደ ዘግናኝ ነገር ሆናልና ከሁሉም የሚገርመኝ አንድ ቅድም ፎቶግራፍ ላይ ያነሳው ነገር አለ። ምን ሲደሩ ነው የሚቀርጹት ነው የምትለው እና አንደኛ ህገወጥና ነውር ነው። ሰው ህገወጥና ነውር ነገር ሲሰራ ተደብቆ ያደርጋል። ለጭካኔ መንፈሱን ምሱን ለመስጠት ይጨቅ ነው እርምጃዎች ይወስዳል ዘግናኝ እርምጃዎች። ተደብቆ ነው በአደባባይ አያደርግም። በአደባባይ ማድረግ ብቻ ሳይሆን ቀርጸ እንደገና ማስቀመጥ ምን አይነት እንዴት ነው የሚያስቡት ሰዎች እንደው ጭራሽ አናርኪዝም የሰፈነ ጊዜ ያገኘ ከመንጃ ስለያዙ ሁሉ ነገር እነሱ እጅ በፍላጎትና ፍቃድ ገቨርን የሚደረግበት ስርዓት የመጣ ነው የሚመስላቸው ወይስ እንዴት ነው? ማይገባ እኮ ሰው ፖሊሱም ሲገል ይቀርጻል፣ ሌላኛውም ወገን ሲገል ይቀርጻል። በቃ ሁሉ ነገር አብቅቶለታል። እሱ የሚያስፈራ እኮ ሰው አብቅቶለታል። እኔ ጠመንጃ ይዣለሁ፣ እኔ ጠመንጃ በያዝኩት ቁጥጥር ስር ነው ያለው። ከዚህ በኋላ ማንም እኔ ሊጠየቀኝ አይችልም። እኔ ማይቲ ነኝ፣ ህጉ ገን ነው እያለ ነው።
ግን ከዚህ የበለጠ መፍረስ አለ ወይ? ጠቅላይ ሚኒስትሩ ጋር ሲሄድ አሁን ጠቅላይ ሚኒስትሩ አትፈርስም ይሉናሉ። እያፈረሷት ነው ያሉት። አገር እየፈረሰ ነው ያለው። ህዝብ ስርዓት፣ ህግና ስርዓት የማይከበርበት፣ ሃይማኖት በሃይማኖት የማትመራበት አገር ሆኗል። መሪ አልባ ግን የተቀመጠ መሪ ነኝ ባይ የሆነ ሰው አለ። መፍረስ ምንድን ነው? እስቲ ንገረኝ። መፍረስን ሌላ ትርጉም ካለው እንደ ሀገር ትርጉም ካለው ንገረኝ።
መፍረስ እንግዲህ ስርዓት ነው የሚፈርሰው። መሬቱ ፍርስርስ ፍርክስክስ አይልም።
ኦኬ፣ ጥሩ።
ስርዓት ነው የሚፈርሰው። ስርዓት አለ። የመንግስት ስርዓት ማለት የዜጎቹን ህግ የሚያስከብር ኃይል በመጠቀም የዜጎቹን መብትና ነጻነት የሚጠብቅ ከማንኛውም በመርህ ደረጃ ከሰማይ ሰማያት የሚመጣም ነው ከጨረቃ ከምንም ከሌላም ቦታ የሚመጣ ቢሆን በመርህ ደረጃ ተዘጋጅተ ያቀመህን ያህል እስከ መከላከል ድረስ የደረሰ ይሄ ያለው ይሄንን የሚያስፈጽምበት ኃይል የሚጠቀም ሰራዊት፣ ፖሊስ፣ ፍርድ ቤት፣ አቃቢያ ንግድ፣ ፍርድ ቤት ያለው ማለት ነው። ይሄ ከፈረሰ አገር ፈርሷል ማለት ነው እንጂ መሬቱ አይደለም ፍርክስ ፍርክስ የሚለው። ከዚህ አንጻር ስታየው የመፍረስ ነገር በፊት ለፊት ይታያል። እና ምኑ ራሱ እየፈረሰ እኮ ነው። አገር ማለት ይሄ ነው። አይ ሰዓቱ ነው እንጂ መሬቱ አይደለም
እኮ። ይሄንን ጠቅላይ ሚኒስትሩ ያሻግረናል ለሚሉት እሳቸውም በቀደምታ ሲናገሩ ማሻጋገሪያው ጊዜ አልፏል፣ አሁን ወደፊት ነው የሚል ነገር አለና ጠቅላይ ሚኒስትሩ አጃቢዎች ምንድን ነው የምትላቸው? እንደዚህ አገር እያስረከቡን ነው የሚሉት ሰዎች በጠራ ፀሐይ የሰው ልጅ ምንም ነገር በማያውቀው ቋንቋ ብቻ ተናገረ፣ የከሌን ቋንቋ ተናግሯና ከሌን አልወደውም በሚል በየመንደሩ በየቦታው እየተገደለ ያለበት ሁኔታ ነው ያለ ነው። እና ምንድን ነው የሚባሉት በልና ወደ ሌላው ጋር እንሂድ እስቲ።
እንግዲህ የምንኖርባትም የማትኖርባትም ሌላ ሀገር የመኖሪያ እድል ያገኛችሁን ብትሆኑ አንድ የስሜት ቁርኝት አላችሁ፣ ዞር መግቢያችሁም ነች። ከባድ የስሜት ቁርኝት ነው ያለ ነች ኢትዮጵያዊ ከሀገሩ። ለዛም ነው እኮ እዛም ሆናችሁ እንዴት የኢትዮጵያ ጉዳይ በጣም የሚያሳስባችሁ። ባመናችሁበትና በመሰላችሁ መንገድ ይሄ ነው የሚሻለው የሚል አቋም ይዛችሁ ሰልፍ የምትወጡት ሀገራችሁ ስለሆነ ነው። ኢሞሽናል አታችመንት አላችሁ፣ ዞሮ መግቢያችሁ ነው፣ ቤተሰብ አላችሁ። እንግዲህ እንደዚህ አይነት ሀገር ላይ እቺን ሀገር ወደፊት የምንወስደው ላቂ ለዘለቄታው ሀገር የምናደርጋት ልጆቻችን፣ የልጅ ልጆቻችን፣ የዘመዶቻችን ልጆች እንደ ኢትዮጵያ የሚኖሩባት ሀገር እንድትኖር ጄኒ ሆነ ቅን እና እውነተኛ መሆን አለበት። አንድ ወገን አንድ ስልጣን ላይ ያለ ወገን የጥቅም ግንኙነትም ሊሆን ይችላል፣ ወይም እነከሌ ባይኖሩ ጥሩ ስለሆነ እነሱን የማጥፋት ቁርጠኛ አቋም ስላለው ተደግፈዋለሁኝ በሚል በተለያየ በቀጥታ ከሀገር ዘላቂ ጥቅም እና ዘላቂ ሕልውና ጋር አልተገናኘ የመደገፍ ነገር ማንንም አይጠቅም። ጠቅላይ ሚኒስትሩንም አይጠቅም፣ ሀገሪቷን የማይጠቅም። ይሄንን አቋም የያዙትን ሰዎች አይጠቅም። ስለዚህ እንደ ኢትዮጵያ ማለት መሬቷ ላይ የሚኖረው ሁሉም ህዝብ ነው። ራዩም፣ ኦሮሞውም፣ አማራውም፣ ቅማንቱም፣ አገውም፣ ጋምቤላውም ሁሉም ነው። ሁሉም ፍላጎቱና ደግሞ ተጠብቆለት በመከባበርና በመቻቻል በእኩልነት የሚኖርበት ሀገር እንዴት ነው የሚመጣው የሚለውን በቅንነት ማሰብ ነው የሚጠቅመን። ስለዚህ ቅድም ባልኩ ምክንያቶች የሚደግፉ ሰዎች አካሄዱ ጠቅላይ ሚኒስትሩ አምነውባቸው ሊሆን ይችላል፣ ግን እስካሁን ያለው አካሄድ አደጋ እያሳየ ስለሆነ ትሬንዱ ጥሩ ስላልሆነ ቆም ብሎ ያስቡና የሚሰሟቸው ከሆነ ማብሮት አማለ እስኪ እንዴት ነው ይሄ ነገር የሚለውንም ይንጠራቸው።
ጥሩ። ባለፈው ሳምንት የለሞንድ ጋዜጣን መሰረት አድርገን ከትግራይ ክልል ክልላዊ መንግስት ሰጠ ምላሾችንም እና በዛ አካባቢ የተሩትንም ተጠቆመን ነበር፣ ግን ከመንግስት ምንም ነገር የምናቆም አልነበረም። አሁን ባለፈው ማክሰኞ ያንን መሰረት ባደረገ መልኩ ይመስለኛል ጠቅላይ ሚኒስትሩ ፓርላማ ቀርበው መልስ ሰጥተዋል። ያንን ተከትሎ ዶክተር ደብረጽዮን የማይደራደሩበት እኛም ባለፈው ሳምንት ያነሳነው ነበር የማይደራደሩበትም ብሎ አምስት ሁኔታዎችን ያነሱበት አለ። አምስት ቅድመ ሁኔታ አምስት ነገሮችን ማንደራደርበት ብሎ ያሉ አሉ። በዛው መጠን ደግሞ በትግራይ ክልል ውስጥ የሚሆን ከዛ ውጭ ያሉ የትግራይ ልጆች የምን ድርድር ነው? ታስታውስ እንደሆነ ባለፈው ስንናገር ይሄ የባንክና የመድኃኒት የበቂ የመድኃኒት አቅርቦት ከሌለ፣ ባንክ ከሌለ፣ ቴሌፎን ከሌለ፣ መብራት ከሌለ በአጭር ጊዜ ውስጥ ነገር ካልተሳካለ የሚል አንስተን ነበርና ወደ ጦርነት ሊያዘምቱ ይችላሉ የሚል ነገር አንስተን ነበረ። ዶክተር ደብረጽዮን ከተናገሩት ስና በኋላም ደብዳቤ ከተጻፈው አንስ አኳያ የኦባሳንጆ ላይ ጥርጣሬም እንዳላቸው የሚል ደብዳቤ ተጽፏል። ትናንትና የአፍሪካ ዩኒየን መልስ የሰጠበት ሁኔታ አለ። ጠቅላላ አድርግና የትግራይ ውስጥ ስለ ድርድሩ የተነገረውና የትግራይ ክልላዊ መንግስት ስለ ድርድሩ የሰጠው ምላሽ እሱን በልና ከዛ ወደ ጠቅላይ ሚኒስትሩ የፓርላማ ውይይት እንገባለን። ግን መጀመሪያ ሲ እናስቀድመውና ምንድን ነው እዚህ ላይ ያለው ምንድን ነው የተባለው አጠራጠር አድርገን እናድርገው። ሰዓታችን እኔ ሰዓቱ ለምን እንደሚሮጥብኝ አላቅም ዘንድሮ። ቀድሜም
ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ድርድር እንደሚካሄድ ተናግረዋል። ይሄ በጣም መልካም ነገር ነው።
በጣም
ምክንያቱም የትኛውም ጦርነት እክል የእርስ በርስ ጦርነት አሸናፊ የለውም። አንደኛው ወገን አሸንፎ በቃ አለቀ የሚባል ነገር አይደለም። ስለዚህ ነገሩን ያለቀው አልቋል፣ መጨረሻ ላይ የሁሉም ጦርነት በድርድር ስለሆነ የሚያሳርገው የትኛውም ጦርነት ቢያሸንፍም አንደኛውም ወገን ቢያሸንፍም እንኳን ድርድር የማይቀር ነው የሚሆነው። ምክንያቱም የውስጥ የፖለቲካ ጉዳይ ነው። ጦርነቱ የወረር አይደለም። ራሪ መጥቶበት ወደዛ አባረህ እየታባቱ በቃ አለቀ ብለህ አጥረህ የምትቀመጠው ነገር አይደለም። የፖለቲካ ጉዳይ ስለሆነ መንግስት እንኳን ቢያሸንፍ የፖለቲካ ጥያቄ ስለሆነ ድርድር የማይቀር ነው እና ወደ ድርድር መመጣቱ መልካም ነገር ነው። ተስፋ ሰጥቷል ለሁሉም ሰው እና ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ አንደበት የሰማነው። ይሄ መልካም ነው። እንግዲህ የጠቅላይ ሚኒስትሩ እዚህ ነው የሚደረገው ድርድር ምናምን አላሉም። ኮሚቴው የድርድር ኮሚቴ አለ። የድርድር ኮሚቴው በደመቀ መኮንን ነው የሚመራው ከማለታቸው ያለፈ እዚህ ወደዛም አላሉም። ወዲያውኑ ይህን ተከትሎ በትግራይ በኩል ተመሳሳይ የሰላም ድርድሩን ሂደት የሰላም ሂደት መጀመሩን እንደሚቀበሉ ከድሮ ጀምሮ ሲያነሱ ጥያቄ የነበረ መሆኑን አንስተው፣ ግን ድርድሩ በዚህ በለሞንድ ባለው ታንዛኒያ ነው
ታንዛኒያ ሩሻ ታንዛኒያ
ሩሻውን እሱን እሷ መሆኑን እንደማይቀበሉ፣ የዚህ ምክንያት ደግሞ ቦታውን የመረጡት እዛ እንዲሆን የፈለጉት ኦባሳንጆ መሆኑ እና ኦባሳንጆ ገለልተኝነት ላይ ጥርጣሬ ስላለብን የኦባሳንጆ ጋር ብቻ ሳይሆን የአፍሪካ ህብረት ራሱ የትግራይ ግጭት ከተጀመረ ጀምሮ በጉዳዩ ላይ የተባበሩት መንግስታት ስንት ጊዜ ነው የተሰበሰበው? የአፍሪካ ህብረት ዋናው የሚመለከተው አካል ግን ምንም አለመናገሩ እንደውም አንድ ጊዜ መጀመሪያ ላይ ይመስለኛል የህግ ማስከበርም ነው ያለበት ሁኔታ ሁሉ አለ።
ሙሳፋቂ ማን ነው?
እነዚህ ሁሉ ነገሮች ስላሉ የበልተኝነቱ ላይ ጥያቄ እንዳላቸው፣ ያም ሆኖ ግን በመርህ ደረጃ የአፍሪካ ህብረትንም የአፍሪካ ህብረት ሹማቸውንም ኦባሳንጆን እንደሚያከብሩ ገልጸው እና በዚህ ምክንያት ከታንዛኒያ ወደ ኬንያ እንዲመጣ በበልተኝነት ጉዳዩን ሚዛናዊ በሆነ መንገድ ሲመለከት የቆየውም የኬንያ መንግስት ስለሆነ እዛ እንዲሆን የሚል ነገር አንስተዋል። ከዚህ ጋር እያይዘው እንግዲህ አምስቱ በተደጋጋሚ ሲገሩ የነበሩ ነገሮች ናቸው። የትግራይ የክልሉ የወሰን አንድነት መጠበቅ፣ ያለው ወሰን በሙሉ ወደ ነበረበት የሚመለስበት ሁኔታ፣ ከዛ የተፈጸመው ጥፋት የዘር ማጥፋት ተፈጽሟል ነው የሚባለው። ጋር ግን ሌላ አካል ሌሎች አካላት አልፎ አልፎ አንዳንድ ሚዲያዎችና አስተያየት የሚሰጡ በስተቀር በተቋም ደረጃ የዘር ማጥፋት ያለው ባይሆንም በትግራይ በኩል የዘር ማጥፋት ነው የሚሉት። ሌሎች ወገኖችም ምልክቶቹ የዘር ማጥፋት ነው የሚሉት። የጦር ወንጀል የሚለውና ብዙ ደፈር ብለው በሰብአዊነት የተፈጸመ የሚለው ደፈር ብለው ይናገራሉ፣ ዓለም አቀፍ ተቋማትን ጭምር። እነዚህም የፈጸሙ አጥፊዎች ተጠያቂ የሚሆኑበት፣ ካሳ የሚቀበልበት የመሳሰሉትን መሰረታዊ ነገሮች ያዘ እነዚህ ለድርድር የማይቀርቡ ናቸው የሚልና ከተኩስ አቁም የሚጀምር ድርድር ከተኩስ በስምምነት የተደረሰበት ተኩስ አቁም እንደሚደረግ ይህንን አሳውቋል። እንግዲህ መንግስት ከዛ በኋላ ከዚህ ከትግራይ የተሰጠውን መግለጫ መነሻ በማድረግ ምንም አላለም። ምንድነው ብለው የሚለውን እንግዲህ የምንጠባበቅ ይሆናል። ግን ያስፈራሉ ጊዜ በመንግስትም በኩል ከመንግስት ሳይሆን የተለያየ ፍላጎት ያላቸው መንግስት አንድ አይደለም። አሁን ባለው በኛ ሀገር ሁኔታ አንደኛ እኮ የመፍረስ ምልክት ነው የምንልህ የሚያምለው የተለያየ ፍላጎት ያላቸው ወገኖችም አሉ መንግስት ውስጥ። እነሱን ካስቀየመ መንግስት በአንድ እግሩ ነው የቆመው። ብቻውን በአንድ እግሩ ነው የቆመው አንድ የሚመስልህ ሌላኛው እግሩ ሌሎች ፍላጎቶቻቸው ናቸው እና እግራቸውን ካነሱ ይንገዳገዳል ወይ ይወድቃል። በዚህ አይነት ውስብስብ ነገር ስለገባ እነዚህ ከመንግስት ጋር አብረው ደግፈውት ተደጋግፈው የቆሙት ደግሞ ከመንግስት ኃላፊነት ኢትዮጵያን የማስተዳደር የትግራይ መንግስት ኃላፊነት ካለበት መንግስት የተለየ ፍላጎትም ስላላቸው ምናልባት ድርድሩን አሁንም የማይፈልጉና በጦርነት ያልቃል ብሎ የሚገምቱም ጭምር ስለሆኑ ምናልባት የኤርትራ መንግስትም ጭምር አሁን እንኳን በቀጥታ እየራቀ ነው፣ ግን አሁንም ተጽዕኖ ሊኖር ስለሚችል በሌላ ጽንፍ አቋም ተይዞ እንዳይሽፍ ያስፈራናል። እንግዲህ እያለንበት ድምፅ የመስጠት ይሆን ያለት ስለሌለን እንጸልያለን። እና በትግራይ ያለውን ሁኔታ እንግዲህ ከድርድሩ ጋር ተያይዘው በዚህ መንገድ ነው ማየው።
እንደው ለመጠቆም ያህል ሰሞኑን ከሰማሁት ኦባሳንጆ የናይጄሪያ የቢያፍራን ናይጄሪያ ግጭት በነበረበት ጊዜ የጦር ኃይሉ አዛዥ እንደነበሩ የጦር ሰራዊት ኮሎኔል እንደነበሩ እና ቢያፍራን በቅርብ ርቀት ይቆጣጠሩ እንደነበረ አሁን የአብይ መንግስት ወይ ጠቅላይ ሚኒስትሩ መንግስት ትግራይ ውስጥ እያደረገ ያለው ይሄ ጊዜን በማራዘም በረሃብ በችግር ሰዎችን በመቅጣትና በማንበርከክ የታወቁ ናቸው የሚል ሐሜት አለባቸው የምንሰማው። አሁን ከሰሞኑ የወጡ ነገሮች ጥርጣሬም ባለ የሚባለው በትግራይ ክልል መንግስት ያ ነው አንድ። ሁለተኛ ነገሮች እንዲራዘሙ ቀናቶች እንዲራዘሙ ነው ይላሉ። አሁን ወደ ኋላ ቀናቶች እንዲራዘሙ የሚለው ነገር ስትመለከት ለቢቢሲ የሰጡትን መግለጫ ታስታውስ እንደሆነ 6 ወርም ዓመትም ከዛም በላይ ሊፈጅ ይችላል ገባ። እና እነዚህ አይነት ነገሮች ባሉበት ሁኔታ ላይ እንዴት አይነት እምነት አንፈልግም አላለም የትግራይ ክልላዊ መንግስት በነገራችን አላለም
በመረጃ ደረጃ
በማ አላለም ግን
አከብራለሁ
ብሏል አከብራለሁ ግን
ሹማቸውን ማክበር ይኖርበታል
አ ጥርጣሬ ግን ይሄ ነው ይታወቅልኝ ብሎ ማስመቅ በቀድሚያ ያስመዘገበን ያለው ግን አፍሪካን ዩኒየን የራሱም ድክመት አለበት እና ያን እንት ያደረጋል መሰለኝም አንዱ እሱ ነው ይመስለው ግን በዛው መጠን ሰላሙና ድርድሩን እየተፈለገውን ይሃል ሌላ መደረግ አለባቸው የሚባሉ ነገሮች ከቁጭ ብሎ በጠረጴዛ ከመወያየት በፊት የባንኩ መለቀቅ አለበት ቴሌፎንና መብራት መጀመር አለበት ይሄ ባለ የለበት ሰዓት እንዴት ነው የምትደራደሩ የሚል መደራደር የለብንም የሚሉም ደግሞ አቋሞች አሉ አሁን በዛው መጠን ጠቅላይ ሚኒስትሩን አትደራደሩ የሚሉት ይሃል እዚህ ደግሞ ያያለቀን ነው በየቀኑ የሞትን ነው ገንዘባችንን አውጥተን እንኳን መጣቀም አልቻልንም ይሄን ካል ባልተደረገበት ቦታ እንዴት ብሎ ነው የትግራይ ክልላዊ መንግስት ለደራደር ብሎ የሚል ደሞ አሉ በደም ስትመለከቱ ትክክለኞቹም ናቸው ነው እስከማቀው ግዜ ድረስ ምክንያቱም አንድን ህዝብ የኔን sultan ካል ተቀበል ቀጣhallo ብለ sultan ክን ለማስከበር ብለ የሰዎችን መብት ምትገፍበት ምንም ምክንያት ያለም ህግም የሚፈቅድ አይመስለኝም እና እነዚህንስ እንዴት አያያቻቸዋለህ ከዛ ስለ ኤርትራ ነገር ስተነሳ በጣም እኔ ሁልጊዜ እነዚህ እኛ ኢትዮጵያ የተማሩ ሰዎች ዶክተሮች እና ዶክተር ምናምን ነገር ይባሉ ሰዎች የአምሮ ደሃ ሲሆኑ የአምሮ ደሃ በትምርታቸው ሳይሆን በኢትዮጵያ ፖለቲካና በኢትዮጵያዊነት ላይ የአምሮ ደሆች ናቸው ዶክተር ጫን ያለው የኤርትራ መንግስት መደራደር አለበት አጠገባችን ይቆመ ነው የሚል አዲስ ዘፈን ዘፈነ እኔ ምንም ችግር የለኝም ግን እንዴት ነው ኤርትራ ሉዓላዊ ሀገር መሆኗና የራሱን ወንድ ባጋጣሚ ሆኖ ከትግራይ ክልል ጋር ተጣልቷል ከትግራይ ወንድሞቹ ጋር ተጣልቷል የትግራይን ህዝብ እኮ በየቀኑ ይጨፈጨፈ ሰው ህብረተሰብ የሚመራ የኤርትራ መንግስት ነው እንዴት ነው የኤርትራ መንግስት መደራደር ድርድሩስ መግባት አለበት የሚለው አንዱ እሱ ነው ሌላው ግን በዛው አማራ መደራደር የለበት ሙ ያለበት ብሎ በጠየቁት ላይ ጠቅላይ ሚኒስትሩ በማያወላዳ መልኩ ወዶ ዘማች ነው አማራው እንጂ ኢትዮጵያን የተዋጋው አርፈታ ቀመጥ ኢትዮጵያን የሚደራደረው ብሎ አቶ ደመቀ ላይም መሳለቂያ አድርጎበታል ጠቅላይ ሚኒስትሩ አድርገዋል ጠቅላይ ሚኒስትሩ ተቀላል አርጋቸው እና እነዚህንስ እንዴት አያያቸው?
እሺ እንግዲህ የትግራይ የኤሌክትሪክ የመሰረታዊ አገልግሎቶች የኤሌክትሪክ ስልክ የባንክ አገልግሎት እና እርዳታ መድረስ ከምንም ጋር የሚገናኝም አይደለም። ወደ ድርድር ለመሄድ ላለመሄድ ተብሎ ሳይሆን መንግስት እነዚህ ነገር ጋር መከልከል የለባቸውም በቃ በምንም ለድርድር የሚቀርብ አይደለም። ተከልክለው ህዝብ እንዲሰቃይ መደረጉና ለሌላ ይሄን ካረጋችሁ ይሄ ይደረግ ይለቀቅላችኋል የሚለው ነገር በጣም አደገኛ ምናልባት የጦር ወንጀል እርዳታን መሰረታዊ ምግብን ሌሎች መሰረታዊ አገልግሎቶችን እንደ ጦር መሳሪያ መጠቀም ተብሎ የሚወሰድ ነው። ስለዚህ እነዚህ ነገሮች ሳይሞሉ ወደ ድርድር እንሄዳለን የሚለው ነገር ኦፍኮርስ እነሱ መሟላት አለባቸው ግን ከምንም ነገር ጋር ባይገናኙ እና እነዚህ መከልከል በራሱ በጦር ወንጀል የሚያስጠይቅ ነው በሚለው ላይ ትኩረት ሊሰጥበት የሚገባው ነው የሚታየው። እንግዲህ ከዚህ ውጪ የኤርትራ ድርድር ውስጥ ይግባ አስደንጋጭ ነገር ነው። ጉዳዩ የኢትዮጵያውያን ጉዳይ ነው። ላይ በኢትዮጵያ ውስጥ ያለ አንድ የፌደራሉ አካል የሆነ ክልል ነው። ክልሉን የሚያስተዳድረው ፓርቲና የተቀረውን የሚያስተዳድረው አንድ ስላልሆኑ የፖለቲካ አለመግባባት ተፈጠረ። ይሄ የፖለቲካ አለመግባባት አግባቡ ስላልተያዘ ወደ ግጭት ሄደ። ስለዚህ ይሄንን በፖለቲካ አለመግባባት የተፈጠረን ግጭት ለመፍታት ኤርትራ ምን ብላ ነው የምትደራደረው? ምንድነው እሱ? ምንድነው ፖለቲካ አለመግባባት ነው? እና አስቂኝ እኮ ነው ነገሩና ለማሰብ እንዴት ማምሮስ ላይ መጣለስ ሁሉ ነው የምትለው? ጦርነቱን ከመነሻው ጀምሮ አያውቀውም። በኋላ ኤርትራ ገብታ ስታወቃ ዝም ብሎ የሶስት አካላት የአራት አካላት ጦርነት መሆኑን ብቻ ነው የሚያውቀው። እሱ ኤርትራን በቃ መውጣት ነው ያለበት። የጦርነቱም ውስጥ መግባት አልነበረበትም። መጀመሪያውንም ስህተት ነው። ጠቅላይ ሚኒስትሩን እና መንግስታቸውን በታሪክም በታሪክ ብቻ ሳይሆን ኃላፊነትም ላይ ያሉ የሚያስወቅስ የሚያሸማቀቅ ድርጊት ነው። ይወጣል። ከዛ በኋላ ጉዳዩ ይፈታል በድርድር። የትግራይ ኃይሎች ምናልባት እንደ አጠቃላይ እንደ ኢትዮጵያ ሰላምና መረጋጋት ከሆነ ሌሎችን ግጭት ውስጥ ያሉ አካላት ይካተታሉ። ከዛ በኋላ ምንድን ነው የሚሆነው? ከትግራይ ጋር ሰላም ከወረደ በኋላ ከትግራይ ጋር ተያይዞ የሚነሱ ከአጎራባሽ ክልሎች ጋር የወሰን ጉዳዮች አሉ። ይሄ ደግሞ የአማራ ክልል ጉዳይ እና የትግራይ ጉዳይ ይሆናል። የህገ መንግስታችንም በሁለት ክልሎች መካከል የወሰን ይገባኛል ጥያቄ እና የማንነት ጥያቄ ሲነሳ፣ በተለይ የወሰን ጥያቄ ሲነሳ ሁለቱ ክልሎች ይጨርሳሉ ነው የሚለው። ሁለቱ ክልሎች ሳይጨርሱ ከቀሩ የፌዴራል መንግስት ይጨርሳል። በአጠቃላይ በትግራይ እና በፌዴራል መንግስቱ መካከል የቀረውን ሀገሪቷን ክልል የሚያስተዳድረው ጋር መግባባት ከተፈጠረ በኋላ እዚህ ጋር ደግሞ እኮ እኛ በእኛ መካከል የተፈጠረ አለ መግባባት አለ ብለው ደግሞ ሁለቱ በድርድር ካልሆነ የፌዴራል መንግስት ጣልቃ ገብቶ ህግ በሚፈቅደው መሰረት ይፈተዋል። ይሄ ነው ሂደት። እንግዲህ ሌላ ከፋኖ ጋር በተገናኘ ያነሱት ነገር ኦፍኮርስ ድርድሩ ያው ጉዳዩ የኢትዮጵያ ጉዳይ ነው። የትግራይ ህዝብ ጉዳይ ብቻ ሳይሆን የተጎዳው በጦርነቱ ሁሉም ኢትዮጵያዊ ነው የተጎዳው። ከሁሉም ብሔር ሰው ሄዶ እዛ እንዲዋጋ ተደርጓል። ሁሉም ሀብቱን ወደዛ ወስዷል። የሀገሪቱ ከብት ወደዛ በመሄዱ ኢኮኖሚ ተጎድቷል። ኢኮኖሚው በመጎዳቱ የእያንዳንዱ ኢትዮጵያዊ ኑሮ ተጎድቷል። አሁን በሀገሪቱ ውስጥ ለምናየው የኑሮ ውድነት ከፍተኛውን ድርሻ ይይዛል ይህ ጦርነት። ለሌሎች ለመሰረታዊ አገልግሎት መጓደል ከፍተኛውን ድርሻ ይይዛል። አማራ ክልል በኢትዮጵያ ውስጥ 5.1 ሚሊዮን ተፈናቃይ በአንድ አመት ውስጥ እንዲኖር በተፈናቃዮች ብዛት ያለምን ሪከርድ በአንድ አመት ውስጥ ያደረገ ሁኔታ ነው። ሁሉም ኢትዮጵያዊ የተጎዳው። ስለዚህ ችግሩ እንደ ኢትዮጵያ ችግር መታየት ነው ያለበት። የተጎዳው የትግራይ ህዝብ ብቻ አይደለም። ከዛ ውጪ ከፋኖ ጋር አያይዘው ያሉት ነገር ምን ወደ ነው የገባው የሚል ነገር አንስተዋል። ፋኖ ጦርነት ውስጥ ወዶ እኮ ሊገባ አይችልም። ጦርነት ሲደረግ ጦርነት ግጭቱም አለመግባባቱም የተፈጠረው በትግራይ እና በፌዴራል መንግስቱ መካከል ስለሆነ የፌዴራል መንግስቱም ያለውን ኃይል ደጋፊዎቹን ይዞ አንድ ላይ ተሰለፈ። ትግራዮችም ራሳቸውን ችለው ተሰለፉ። እዚህ ጋር ፋኖን ና ከጎን የተሰለፍ ብሎ በይፋ ጥሪ አድርገዋል። ይህን ሰምተናል። ብዙ ነገር ነው የተነገረው እኮ የማረከውን መሳሪያ መውሰድ ይቻላል እስከሚባል ድረስ መሳሪያ የራሱን መሳሪያ ይዞ እንዲወጣ ያለውን ጥይት ይዞ እንዲወጣ ስንቁን ሁሉ ይዞ እንዲወጣ
ከሌለ ህድን ባዶ ምጣና ዝረፍ የሚል
አዎ እዛ ድረስ ተብሎ ወጣ ተዋጋ። አሁን እንግዲህ በመካከል ተፈጠረ የሚሉትን ነገር እሳቸው ናቸው መረጃ ያላቸው፣ እኛ አናውቅም። ግን ወደህ ነው የወጣኸው እና እዚህ ጦርነት ውስጥ የገባኸው ማለታቸው መሰረቱ ትክክል አይደለም። ድረስልን፣ ተረባርበን እናውጣ፣ ክተት በያለህበት ብሎ በፌዴራል መንግስቱም በአማራ ክልልም ተደጋጋሚ ጥሪ ነው የተደረገው። አንዴ እኮ አይደለም ክተት የታወጀው፣ ተደጋጋሚ ነው። 3-4 ጊዜ ነው የታወጀው አማራ ክልል ብቻ። እና በዚህ መንገድ የወጣ ኃይል ነው። ስለዚህ ወደ በገዛ ፍቃድን የወጣው አይደለም። አቃድነን ሀገር እናድን ተብሎ አሰላለፍ ተሰጥቶት ነው የገባው። ይህንን ይመስላል እንግዲህ።
በመጨረሻ ከድርድሩ ከሰላሙ የሚጠቀሙ የትግራይ ህዝብ ነው አሉ። ግን የተጎዳው በአጠቃላይ የኢትዮጵያ ህዝብ የተጎዳ ነው፣ ትግራይ ህዝብ ብቻ ሳይሆን
ቅድም እንዳነሳው ሁላችንም ነው የተጎዳ ነው። ስለዚህ ከሰላም የምንጠቀመው ሁላችንም ነው።
ሌላ ብቻ እንደ ባለሎ ደስ ይለኛል። ግን ይሄ መዝሙርን በተመለከተ በጣም ጠቅላይ ሚኒስትሩ ሲዋሹ አይን የላቸውም። በእናትህ ይሄ ድሮ ልጆች ሆነን አትገይደኝ እንል ነበር። ቆጭ ብሎ አንዱ ወጥ ቆጭ ብሎ ሲዋሽስ መልከት በቃ አትገድላት አትገይደኝ ይባል ነበር። ጠቅላይ ሚኒስትሩ ምንም ችግር የላቸውም ሰውዬ በቃ እጃቸውን የወራጩ ምን ያደረጉ ሲናገሩ ሲዋሹ ምንም አሁን የሊሴ ትምህርት ቤት ሳንፎርድ ሌሎች ትምህርት ቤቶች በቋንቋቸው ይዘምራሉና ኦሮምኛ በኦሮምኛ ቋንቋ መዘመሩ አይደለም ጥያቄው ያለው መዝሙር ውስጥ ያሉ ነገሮች ለ ያረንዶ በጭራሽን እንዴት አይነት እንዲጥላጭ ከዚህ በልጣ የሚመዝማን አለ። እኔ ብዙ መናገር ማልፈልግም ስለ ሰውየው ምክንያቱም ሰውየው
ደውንም የሚያቆታል በሰለኝም
ነው በቃ
አሁን ምን ብሎ እዛ ጋር መልስ ለመስጠት አፋሪዎቻቸው ናቸው የሚያቸው ምንድነው ታዲያ ኦሮምኛ ቢዘምር ኮሚኒቲ ስኩል ራሱ ጥያቄው በዚህ ልጥጥር አይደለም ኢትዮጵያ ውስጥ ባለ የኮሚኒቲ ስኩል አንጻርም አልነበረም
አይደለም በጭራሽ አይደለም እና
በፍጹም የማይወዳደርም ነገር ነው ያነጻጸሩት ይሄ እቺም ጠቅላይ ሚኒስትር እያንዳንዱ ነገር አያውቅም ምንድነው የዚህ ጉዳይ ላይ ይሏቸው ኤክስፐርቶች ናቸው ላይ ወደ ኤክስፐርት ነው የምትመራው እና የከተማውን ጉዳይ የሚያውቁ ሁኔታውን የሚያውቁ ሰዎች ናቸው ኤክስፐርት የሚሰጠው ምላሽ ይዘው ነው የምትሄደው እንደዚህ ነው ብዙ ጊዜ የሚሆነው እንጂ ሁሉም ነገር ኤክስፐርቶቹ
ጽፈው
የሰጧቸው ነገር ነው ያሳሳታቸው
ብዬ
ነው የምገምተው።
አይ እንደኔ
ንኛዋቂ ባይናቸው ስለዚህ
በጣም አንደኛ ብልግና ነው ሁለተኛ አካሄዳቸው አደጋ አለው። አደጋው ደግሞ ለአንድ አካባቢ ብቻ ሳይሆን ለአጠቃላይ ለሀገሪቱ ነውና እንደዚህ አይነት እኔ ውሸት እንትን ቢለው ውሸቱን ቢቀንሱት ይሻል ነበር ግን አልሆንም። ለማንኛቸውም እስቲ እንግዲህ ሌላ ውሸት ይዘውብን እስከሚመጡ ድረስ እኛም ያለችን ሰዓት እዚህ ላይ ታበቃለች። በሚቀጥለው ሳምንት እስከምንገናኝ አንተም ሰላም ሁል። ስልካችን ፈርቼ ነበር። አድማጮችም አባቶች መልካም የአባቶች ቀን ይሁንላችሁ። በድጋሚ ቀናችሁን ተጠቀሙበት። እንደ ልማዳችሁ አባት ሁኑ፣ አጋዥ ሁኑ፣ አጋር ሁኑ። ሰላም መልካም በዓል ይሁንላችሁ። ደህና ሁኑ። Say